ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 17 2011 ዓ ም ስርጭታችን ጀመረ።
ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን። አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐዬ ነን።
በክረምቱ ዝናብ ምክንያት ኢትዮጵያ ውስጥ ከ300,000 በላይ ሰው ሊፈናቀል ይችላል።
በቅዱ እንደተመለከተው 1,336,355 ወገኖች በጎርፍ ሊጠቁ እንደሚችሉና ከዚህ ውስጥም 335,818 ሰዎች በጎርፍ ናዳና መሬት መንሸራተት ምክንያት ሊፈናቁ እንደሚችሉ በእቅድ ተይዞ እየሰራ ይገኛል።
የብሔራዊ አደጋ ስራ አመራር ምክትል ኮሚሽነር አቶ ዳመና ዳሮታ ናቸው። በአብይ ርዕስ ዘገባ ይኖረናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አቃቢ ሕግ በነ ብሪጋደር ጀነራል ተፈራ ማሞ የክስ መዝገብ የምርመራ መዝገቡን በሚገባ አደራጅቶ ለነሐሴ 21 2011 እንዲያቀርብ የባህር ዳርና የአካባቢዋ ከፍተኛ ፍርድ ቤት ትእዛዝ ሰጠ። ከባህር ዳር አስቴር ምስጋናው ዜናውን አድርሳናለች።
ፍርድ ቤቱ በዛሬው ውሎ የአቃቢ ሕግ የምርመራ መዝገብ የተበጣጠሰ በመሆኑ ብይን ለመስጠት መቸገሩን ገልጾ መዝገቡ ተደራጅቶ እንዲቀርብለት ለማክሰኞ ነሐሴ 21 2011 ዓ.ም ተለዋጭ ቀጠሮ ሰጥቷል። የተጠርጣሪ ጠበቆች የብርጋዴር ጀኔራል ተፈራ ማሞና የሌሎች ሁለት ተጠርጣሪዎች የሂሳብ ደብተርና አልባሳት ከሕግ አግባብ ውጭ መታገዳቸውን ገልጸዋል። አቃቢ ሕግ በበኩሉ የተጠርጣሪዎቹ የሂሳብ ደብተርም ሆነ አልባሳት ለተጠርጣሪዎቹ ቢመለስ እንደማይቃወም ገልጾ፣ ግን አስፈላጊ ሆኖ ከተገኘ በሂሳብ ደብተሩ ላይ ያለውን ገንዘብ እንዳይንቀሳቀስ ማድረግ ይቻላል ብሏል። የሁለቱን ወገኖች ክርክር ያደመጠው ፍርድ ቤቱም የሂሳብ ደብተሩና ከምርመራ ጋር ምንም አይነት ግንኙነት የሌላቸው ቁሳቁሶች እንዲመለስላቸው ትዕዛዝ ሰጥቷል። ይህ በእንዲህ እንዳለ ትላንት በነበረው ችሎት በኮሎኔል አለባቸው ብዙነህ ላይ ከሳሽ አካል የቅድመ ምርመራ ክስ እንዲቋረጥ አድርጎ ከማረሚያ ቤት ወጥተዋል። ግን የት እንዳሉ አይታወቅም ተብሎ በተጠርጣሪ ጠበቆች የቀረበውን አቤቱታ ዛሬ ፍርድ ቤቱ በማጣራት ለተጨማሪ ምርመራ በወረዳ ፍርድ ቤት ትዕዛዝ ወደ ስድስተኛ ፖሊስ ጣቢያ መወሰዳቸውን መርማሪ ፖሊስ ተናግሯል። ዛሬ ጠዋት ችሎቱ ከመጀመሩ በፊት በፍርድ ቤቱ ቅጥር ግቢ ውስጥ ጥቂት ወጣቶች ጀግኖቻችን ይፈቱ የሚል ወረቀት በመያዝና ድምጽ በማሰማት ተቃውሞ ያሰሙ ሲሆን በልዩ ኃይል እንዲበተኑ ተደርገዋል። ተጠርጣሪዎቹ ደግሞ ወጣቶቹ እንዲበተኑ መደረጉን በመቃወም በችሎቱ አዳራሽ ውስጥ የተቃውሞ ድምጽ አሰምተዋል። ይህንን ተቃውሞ የተጠርጣሪ ጠበቆች መደበኛ ችሎት ከመጀመሩ በፊት በደንበኞቻችን ቤተሰቦች ላይ ድብደባ ተፈጽሟል በማለት ለፍርድ ቤቱ አቤቱታ ያቀረቡ ሲሆን ጉዳዩን ይመለከተዋል የተባለው የልዩ ኃይል አባል ቀርቦ መልስ እንዲሰጥ ትዕዛዝ ፍርድ ቤቱ ቢሰጥም ሊቀርብ ባለመቻሉ በሌላ ጊዜ ቀርቦ መልስ እንዲሰጥ ትዕዛዝ ተላልፏል። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አቃቢ ሕግ የቀረበለትን ተጨማሪ የምርመራ ጊዜ ይግባኝ መርምሮ ብይን ለመስጠት ትላንት ማለትም ለነሐሴ 16 ቀን ቀጠሮ ይዞ ነበር። ፍርድ ቤቱ በትናንትናው ውሎ አቃቢ ሕግ ያቀረበውን የምርመራ መዝገብ ሲመለከት ወንጀሉ ውስብስብ በመሆኑ ጊዜ ያስፈልገኛል በማለት ለዛሬ ቀጠሮ ሰጥቶ ነበር። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ ዘገባ እናልፋለን። ናይሮቢ ኬንያ የ2019 ዓ ም ብሔራዊ የሕዝብ ቆጠራ ነገ ቅዳሜና ከነገ በስቲያ እሁድ ታካሄዳለች። የሀገሪቱ ስታቲስቲክስ ቢሮ ቆጠራውን ለማከናወን በቂ ዝግጅት ማድረጉን ገልጿል። የኬንያ የሀገር ውስጥ ጉዳይ ሚኒስቴር መዝናኛ ቤቶች በጊዜ እንዲዘጉ ትዕዛዝ አስተላልፏል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
በየአስር ዓመቱ የሚደረገው የኬንያ ህዝብ ቆጠራ ነገና ከነገ ወዲያ እሁድ ይከናወናል። ቆጠራውን የሚያስፈጽመው የኬንያ ስታቲስቲክስ ቢሮ ለቆጠራው የሚያስፈልጉ መሳሪያዎችና በቂ የሰው ኃይል ማዘጋጀቱን አስታውቋል። የኬንያ ሀገር ውስጥ ጉዳይ፣ የኬንያ ገንዘብ ሚኒስቴርና የኬንያ ኢንፎርሜሽን ቴክኖሎጂ ሚኒስቴር ትላንት ስለ ቆጠራው ማብራሪያ ሰጥተዋል። የሀገር ውስጥ ሚኒስትሩ ፍሬድ ማቲያንጊ ኬንያውያንን በትህትና ለቆጠራው ቤታቸው ደጃፍ የሚመጡትን ሰራተኞች በጨዋነት እንዲያስተናግዱ ጠይቀዋቸዋል። ማቲያንጊ ምሽት ላይ ከሁለት ሰዓት እስከ አምስት ሰዓት መጠጥ ቤቶች እንደሚዘጉም ትዕዛዝ አስተላልፈዋል። አክለውም ቤታቸው ለቆጠራ የሚመጡ ሰዎች በጸጥታ ኃይሎች የታጀቡ መሆናቸውን እንዲሁም መታወቂያ መያዛቸውን እንዲያረጋግጡ ኬንያውያንን አስገንዝበዋል። ቅርብ ጊዜ የተሾሙት የኬንያ ገንዘብ ሚኒስትር አኩሪያታኔም ኬንያ ለሕዝብ ቆጠራው በስካውኑ ብቻ 160 ሚሊዮን ዶላር ወጪ ማድረጓን ገልጸዋል። ሚስተር ያታኔ ቆጠራው የኬንያን ኢኮኖሚ ለማነቃቃት ተቃሚ መሆኑንም ጠቁመው 200 ሺህ የሥራ ዕድል መፍጠሩንም ተናግረዋል። የቆጠራውን ሀዝ በመቅመር እንዲሁም የኤሌክትሮኒክስ መሳሪያዎችን የሚያቀርበው የኬንያ ኢንፎርሜሽንና ቴክኖሎጂ ሚኒስቴር ለቆጠራው በቂ ዝግጅት ተደርጓል ብለዋል። ጆሴ ሙቼሩ የኬንያ ኢንፎርሜሽንና ቴክኖሎጂ ሚኒስትር ናቸው።
The equipment that is being used, which are 7-inch tablets, these devices, as you've heard, were assembled locally.
ጥቅም ላይ የሚውሉት ባለ 7 ኢንች ታብሌቶች ናቸው። እነርሱም በሀገር ውስጥ የተገጣጠሙ ናቸው። ታብሌቶቹ ላይ የተጫኑት በሀገር ውስጥ የተሰሩ ሶፍትዌሮች ናቸው። ስለዚህ መሳሪያዎቹ የሚያከማቹትም ሆነ የሚያሰራጩት አሃዝና መረጃ በእኛ ቁጥጥር ስር ነው ማለት ነው።
ሚስተር ሙቸሩ ኬንያውያን ለስታቲክስ ቢሮ ሰራተኞች ስለሚሰጡት የግል መረጃዎች ደህንነት መጨነቅ የለባቸውም ብለዋል። አክለውም የሚሰበሰበውን አሃዝ ለማከማቸት 40 ቴራባይት የመረጃ ማከማቻ ሳጥን ወይም ሰርቨር ማዘጋጀቱንም አስታውቀዋል። ለአሜሪካ ድምጽ ግልሙዳዊት ከናይሮቢ።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር መስከረም 1 ከአንድ ሳምንት በኋላ ማለት ነው በቻይና ላይ ቀረጥ ከፍ ለማድረግ አቅደዋል። ቻይና ታዲያ በምላሹ በ75 ቢሊዮን ዶላር በሚገመቱ የዩናይትድ ስቴትስ ቃዎች ላይ ቀረጥ እንደምትጥል በአሜሪካ መኪኖችም የ25% ቀረጥ እንደምትጨምር ታውቋል። የቻይናው እቅድ ይፋ ከሆነ በኋላ ዛሬ የዩናይትድ ስቴትስ ግምጃ ቤት ውጤት አሽቆልቁሏል። በሁለት ግዙፍ ኢኮኖሚ ባለቤት ሀገሮች መካከል ያለው የኢኮኖሚ ጦርነት መባባሱን ያሳያል። የቻይና የንግድ ሚኒስቴር ከዩናይትድ ስቴትስ በሚገቡ 5078 ምርቶች ላይ ተጨማሪ 5% ወይም 10% ቀረጥ እንደሚደነግግ ባወጣው መግለጫ አስታውቋል። የእርሻ ምርቶችን፣ ድፍድፍ ዘይትን፣ አነስተኛ አውሮፕላኖችንና መኪኖችን እንደሚያካትት አስታውቋል። ፕሬዚደንት ትራምፕ ዛሬ በትዊተር ባስተላለፉት መልእክት ቻይናን ክፉኛ ነቅፈው ቻይና ለምታደርገው የቀረጥ መጨመር ውሳኔ ምላሽ እሰጣለሁ ብለዋል። አንድ የትራምፕ አስተዳደር ባለስልጣን አሁንም ቢሆን አሜሪካና ቻይና በመጪው ወር ፊት ለፊት ተገናኝተው የመነጋገር እቅድ እንዳላቸው ገልጸዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜን ኮሪያ ከዩናይትድ ስቴትስ ጋር ለመነጋገርም ሆነ ለመፋጠጥ ዝግጁ ነኝ ስትል ዛሬ አስጠንቅቃለች። ዩናይትድ ስቴትስ ባለበት ስለቆመው የኒውክሌር መሳሪያ ንግግር አያያዟን መለወጥ የምትችልበት በቂ ጊዜ ሰጥቻለሁ ብላለች ፒዮንግያንግ። የሰሜን ኮሪያ የውጭ ጉዳይ ሚኒስትር ሪ ዮንግ በሀገሪቱ የዜና አገልግሎት ባስተላለፉት መልእክት ዋሽንግተን በፒዮንግያንግ ላይ ተጨማሪ ማዕቀቦችን ብትጥል ስህተት ይሆናል ብለዋል። ዩናይትድ ስቴትስ እንድትገነዘበው ስንል በቂ ገለጻ አድርገናል፣ ከፍተኛ ትዕግስት የታከለበት በቂ ጊዜ ሰጥተናልም ብለዋል የውጭ ጉዳይ ሚኒስትሩ። መግለጫው አያይዞም ሰሜን ኮሪያ ለተራዘመ ጊዜ ዋናዋ የዩናይትድ ስቴትስ አደጋ ልትሆን ትችላለች ይላል። የዩናይትድ ስቴትስና የደቡብ ኮሪያ ወታደራዊ ልምምድ እንዳበቃ ሰሜን ኮሪያ የሙከራ ሚሳይል ተኩሷን አቁማ ንግግር እንደምትጀምር ኪም ጆንግ ኡን በግል በላኩልኝ ደብዳቤ ቃል ገብተው ነበር ብለዋል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ።
ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ ስለላ መረጃ መለዋወጥ ስምምነትን ለማቆም መወሰኗ የጋራ መተማመንን ይጎዳል ብለዋል የጃፓን ጠቅላይ ሚኒስትር። ሶል ስለ ውሳኔው ባስታወቀች ማግስት ሽንዞ አቤ ባደረጉት ንግግር ቶኪዮ ቀጠናዊ ስለላና ብልጽግና መኖሩን ቀጠናዊ ሰላምና ብልጽግና መኖሩን ለማረጋገጥ የጃፓን ደህንነትም እንዲጠበቅ ስትል ከዩናይትድ ስቴትስ ጋር በቅርብ መስራቱን ትቀጥላለች ብለዋል። ደቡብ ኮሪያ ከጃፓን ጋር የነበራትን የወታደራዊ ስለላ መረጃ መጋራት ስምምነትን ትላንት ሰርዛለች። ይህም ከጃፓን ጋር ያላትን የከረረ ጠብ አባብሷል። ዩናይትድ ስቴትስ ከጃፓንና ከደቡብ ኮሪያ ጋር በነበራት የደህንነት ትብብር አዲስ ክፍፍል ፈጥሯል ማለት ነው። የደቡብ ኮሪያ ቤተ መንግስት በስምምነቱ መቀጠል ብሔራዊ ጥቅማችንን አይጠብቅም ሲል ትላንት አስታውቋል። ጃፓን ደቡብ ኮሪያን በቅኝ ገዥነት ተቆጣጥር በነበረችበት ወቅት አስገድዶ የማሰራት ተግባርን ተጠቅማ ነበር በሚል ክስ ምክንያት ያለውን ጠብ ያባብሳል የሚል ግምት አለ።
የብራዚል ጽንፈኛ ቀኝ ዘመን ፕሬዚደንት ያይር ቦልሶናሮ የፈረንሳዩን አቻቸውን ከቀኝ ገዥነት አመለካከት አልወጡም ሲሉ ነቅፈዋል። የአማዞን ሰደድ እሳት ጉዳይ ቡድን ሰባት የሚባሉት በኢንዱስትሪ የበለጸጉ ሀገሮች ጉባኤ ላይ ቀዳሚ ቦታ መያዝ አለበት ሲሉ የፈረንሳዩ ፕሬዚደንት በመናገራቸው ነው የብራዚል አቻቸው የተቆጡት። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ነሐሴ 17 2011 ዓ ም ምሽት ፕሮግራም ነው። ፕሮግራማችንን በአሃዱ ራዲዮ 94.3 ላይም በቀጥታ ልታደምጡ ትችላላችሁ።
ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድን ነው? በኢትዮጵያ ውስጥ ወይም በኢትዮጵያ መንግስት መስሪያ ቤቶች አካባቢ መሰረታዊ የስራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶቹ ሰርጾ እንዲገባ ትልቅ አስተዋጽኦ አድርጓል። ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድን ነው? በኢትዮጵያ መንግስት መስሪያ ቤቶች አካባቢ መሰረታዊ የስራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶቹ ሰርጾ እንዲገባ ትልቅ አስተዋጽኦ አድርጓል።
የመጀመሪያው አቶ ሳምሶን ደምሴ ተፈራ፣ እርሳቸውን ተከትሎ የሰማችኋቸው ደግሞ ዶክተር ያዕቆብ አስታጥቄ ናቸው። በቅርቡ ወደ አዲስ አበባ ተጉዞ በብዙ የሙያ መስኮች የሥልጠና አገልግሎቶችን ሰጥቶ የተመለሰው ተስፋ የበጎ ፈቃድ አገልግሎትና ጥናት ማኅበር መሥራችና አባላት ናቸው። ለሙሉ ውይይቱ በሁለተኛው አጋማሽ ስርጭታችን ጠብቋቸው።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በክረምቱ ዝናብ ምክንያት በኢትዮጵያ ከ1 ሚሊዮን በላይ ሰው ለጎርፍ ሊጋለጥ እንደሚችል ተገልጿል። ከ300 ሺህ በላይ ሰው ደግሞ ሊፈናቀል ይችላል ተብሏል። ብሔራዊ የአደጋ ሥራ አመራር ኮሚሽን የሰጠውን መግለጫ የተከታተለው መለስካቸው አማሃ ተከታዩን ዘግቧል።
የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን የተፋሰሶች ልማት ባለሥልጣንና የብሔራዊ ሜቴሮሎጂ ኤጀንሲ የሥራ መሪዎች በጋራ በሰጡት ጋዜጣዊ መግለጫ የዘንድሮ የክረምት ዝናብ በአብዛኛው በዚህ ወቅት ዝናብ በሚጠበቅባቸው የሀገሪቱ ክፍሎች መደበኛና ከመደበኛው የዝናብ መጠን በላይ መጣሉ ታውቋል። ይህን ተከትሎም ወንዞችና ግድቦች ሞልተዋል። ናዳና የመሬት መንሸራተትም ተከስቷል። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ምክትል ኮሚሽነር አቶ ደመና ዳሮታ ኮሚሽኑ ከተለያዩ አካላት ካሰባሰበው መረጃና በመስክ ካደረገው ግምገማ ሊከሰት ይችላል ያለውን አደጋ ምን እንደሚመስል ያለውን ግምት ዘርዝረዋል።
በቅዱ እንደተመለከተው 1,336,355 ወገኖች በጎርፍ ሊጠቁ እንደሚችሉና ከዚህ ውስጥም 335,818 ሰዎች በጎርፍ ናዳና መሬት መንሸራተት ምክንያት ሊፈናቁ እንደሚችሉ በእቅድ ተይዞ እየሰራ ይገኛል። ከተፋሰሶች ባለስልጣን ነሐሴ 15 2011 ዓመተ ምህረት በደረሰን መረጃ መሰረት ደግሞ ግድቦቻችን አካባቢም ውሃዎች በተከታታይ እየሞሉ ያለበትና ከፍተኛ ጥንቃቄ አሁንም እንደሚያስፈልግ መረጃ ደርሶናል።
የተፋሰሶች ልማት ባለሥልጣን ምክትል ዋና ዲሬክተር አቶ ጌታቸው ግዛው በበኩላቸው ከክረምቱ ዝናብ ጋር ተያይዞ ሊከሰቱ የሚችሉ አደጋዎችን በዝርዝር አስረድተዋል። አቶ ጌታቸው በሰጡት ማብራሪያ በአሁኑ ሰዓት በሁሉም ግድቦች ውስጥ ካለፈው ዓመት ተመሳሳይ ወራትና ቀኖች ጋር ሲነጻጸር ከፍ ያለ የውሃ መጠን ገብቷል። ከዚያም ባለፈ በዋሽ ተፋሰስ በተለይ በላይኛው ተፋሰስ ከበልግ ወቅት ጀምሮ በነበረው የተጠናከረ የዝናብ ስርጭት ምክንያት አንዳንድ ግድቦች በከፍተኛ ሁኔታ ቀድመው ሞልተዋል ብለዋል።
አሁን ላይ ከፍተኛ ጥንቃቄ የሚፈልገው የቆቃ ግድብ ላይ ያለ የውሃ ሁኔታ ነው። የቆቃ ግድብ በዚህ ባለፈው ሳምንት ብቻ 4 ጊዜ ውሃውን እየጨመረ እንዲለቀቅ ተደርጓል። አሁንም ከፍተኛ መጠን ያለው ውሃ ከግድብ እየወጣ ያለበት ሁኔታ ነው ያለው። ይህናል ከፍተኛ ውሃ እያስወጣን ግድቡ ላይ ግን በየቀኑ አሁንም ጭማሪዎች እያሳዩ ስለሆነ ያለው የአደጋውን መጠን ለመቀነስና የባሰ ችግር እንዳያስከትል ከግድቡ ውሃውን በመቆጣጠር የገባር ወንዞቹ ያሉበትን የውሃ መጠን ማዕከል ባደረገ እየተለቀቀ ያለበት ሁኔታ ነው ያለው። ከቆቃ ግድብ የሚለቀቀው ውሃ የምስራቅ ሸዋ ዞን አዋሽን ተከትሎ ባሉ ወረዳዎችና የአርሲ ዞን አዋሽን ተከትሎ ያሉ ወረዳዎች እንዲሁም የመካከለኛው አዋሽ ላይ የገበሬሱ ዞን ወይንም ዞን 3 የምንለው ከአሚባራ ጀምሮ እስከ ገዋን የመጨረሻው ድረስ ባሉ አካባቢዎች ላይ መጨናነቅ ሊፈጥር ይችላል። የከሰም ግድብ እየሞላ ስለሆነ ያለው እሱም የሚወጣ ከሆነ ከአሚባራ ጀምሮ እስከ ገዋን የመጨረሻው አካባቢ ድረስ እንዲሁ መጨናነቅን የሚፈጥር ነው የሚሆነው።
አቶ ጌታቸው አክለውም መደረግ አለበት ያሉትንና መወሰድ ያለባቸውን እርምጃዎች ዘርዝረዋል።
ይሄ ኮሪደር ከሌሎቹ ተፋሰሶች በተሻለ መልኩ በልማትም ደረጃ የለማ ስለሆነ በርካታ የመስኖ ልማት የሚገኝበት ነው። ከዛ አንጻር የመስኖ ልማቶቹ አካባቢ ላይ ትልቅ ጥንቃቄን ይጠይቃል። በተለይ የፓምፖች የተቀመጡበት የውሃ መስኖን ለመጥለፍ የምንጠቀምባቸው የውሃ መሳቢያ ፓምፖች አካባቢ ላይ ዝቅ ያለ አካባቢ ላይ ብዙ ጊዜ ስለሚቀመጡ በእነዚያ አካባቢዎች ላይ ውሃው እንዳይወጣ ህዝቡ ጥንቃቄ ሊያደርግ ይገባል። የልማት ተጠቃሚዎች ወይንም ደግሞ መስኖን የሚያስተዳድሩት አካላትም በእነዚህ አካባቢዎች ላይ ያልተቋረጠ ክትትልና ቁጥጥር ማድረግ ይኖርባቸዋል። ወደ ግድቡ አካባቢ ላይ ሰፍረው ያሉ ወይንም ወደ ወንዙ መፋሰሻ ቦይ ላይ ተጠግተው ያሉ የህብረተሰብ ክፍሎች በቀጣይም የብሔራዊ ሜትሮሎጂ ትንበያ ቅድም በተገለጸው አግባብ ተጠናክሮ ይቀጥላል የሚል ስለሆነ ያለው በዚህ ንዑስ ተፋሰስ ላይ ህዝቡ በንቃት የወንዙን ሁኔታ ሊከታተለው ይገባል። ወደ ወንዙ ቀርበው ያሉ የማህበረሰብ ክፍሎችም ከወዲሁ ለጥንቃቄ ሲባል የበለጠ ለአደጋ ወደማይጋለጡበት አካባቢ ላይ አስቀድመው ሊወጡ ይገባል።
በዘንድሮ የክረምት ወራት በጣለው ዝናብ ምክንያት በተለያዩ የሀገሪቱ ክፍሎች የደረሱ አደጋዎች በተለያዩ የመገናኛ ብዙሃን ሲዘገቡ ቆይተዋል። የሰው ህይወት ያለፈባቸው አደጋዎችም ተከስተዋል። እንደ ምክትል ኮሚሽነር ደመና ዳሮታ አገላለጽ ባለፉት 2 ወራት አዋሽ ተፋሰስን ጨምሮ በሌሎችም አካባቢዎች ለአደጋ የተጋለጡ በሺዎች የተቆጠሩ ኢትዮጵያውያን ይገኛሉ።
በተመሳሳይም በኦሮሚያ ክልል እንደዚሁ ደቡብ ምዕራብ ሸዋ ዞን እሉ ወረዳ በአዋሽ ወንዝ ሙላት ጋር በተፈጠረው ከ6615 ሰዎች አካባቢ ለጎርፍ አደጋ የተጋለጡበትና በአሁኑ ጊዜም የተወሰኑት በውሃ ተከበው ያሉበትና ለማስወጣት የተለያዩ አማራጮችና ድጋፍ ለማድረግም የሄሊኮፕተርም ጭምር ድጋፍ ለማድረግ ጥረት እየተደረገ ያለበት ሁኔታ ነው ያለው። እንግዲህ በአጠቃላይ በዚህ በሐምሌ ነሐሴ በተለይ ነሐሴ ወር ላይ ከፍተኛ ዝናብ እንዲሁም በወንዞችና ግድቦች ሙላት ምክንያት በተፈጠረ የጎርፍ ክስተት በተለያዩ አካባቢዎች በአጠቃላይ ከ23,990 ሰዎች አካባቢ ተፈናቅሎ ሰብአዊ ድጋፍ እየተደረገ ይገኛል።
የብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዲሬክተር አቶ ክንፈ ኃይለማርያም በሚቀጥሉት ወራት በአገሪቱ ሊኖር የሚችለውን የአየርና የዝናብ ሁኔታ አስመልክቶ ማብራሪያ ሰጥተው ነበረ።
በአጠቃላይ ክረምት በአብዛኛው ጥሩ ዝናብ፣ አንዳንድ ቦታዎች ደግሞ በተለይ መካከለኛውና የደቡብ አጋማሽ የክረምት ተጠቃሚ ቦታዎች ከመደበኛ በላይ ተገኝተዋል። በቀጣይ ጊዜያት እንደምናውቀው ክረምት በኦገስትና ሴፕቴምበር ጠንካራ ፀሐይ የሚያገኝበት አጋጣሚ ከፍተኛ ስለሆነ እስካሁን ካለው እርጥበት እንዲሁም የተተነበዩ የሜትሮሎጂ ክስተቶች ከሚያመጡት ተጨማሪ እርጥበት ጠንካራ ደመና በመከሰት ቅጽበታዊ ጎርፍ የመከሰት እድሉ ከፍተኛ የሆነበት ወቅት ነው።
እንደ አቶ ክንፈ ኃይለማርያም ገለጻ ከሆነ በዘንድሮ የክረምት ወራት ይጠበቅ ከነበረበት የሀገሪቱ ክፍሎች በአብዛኛው ከመደበኛው ወይንም ከመደበኛ በላይ ዝናብ ጥሏል። በአንዳንድ ስፍራዎች ደግሞ ከመደበኛው በታች ዘንበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። በነገራችን ላይ ክቡራትና ክቡራን አድማጮች፣ የኢትዮጵያ ሚቴዎሮሎጂ ኤጀንሲ በየዕለቱ ከ32 የኢትዮጵያ የተለያዩ አካባቢዎች ትንበያዎችንና ሌሎችም ወቅታዊ የአየር ሁኔታና ጠባይ መረጃዎችን የያዙ ጽሑፎችን እና የትንበያ ውጤቶችን ያወጣል። በእጅ ስልካችሁም ሆነ ባገኛችሁት ኤሌክትሮኒክስ መሳሪያ በኮምፒውተር በየዕለቱ መከታተል ትችላላችሁ። በዛሬው ዕለት ባለው ትንበያ ለምሳሌ አብዛኞቹ የኢትዮጵያ ክፍሎች ዝናባማ ናቸው። ወደ ኋላ ዘግየት ብለን የትንበያውን ውጤት እናሰማችኋለን። ከአሜሪካ ድምፅ ራዲዮ ጣቢያ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
ባለፈው እሁድ ሕይወታቸው ያለፈውን የቁልቢ ገብርኤል ገዳም አስተዳዳሪ መልክአ ኃይል ቆመስ አባ እንቁስላሴ አሟሟት በተመለከተ ምርመራ እያካሄደ መሆኑን የምስራቅ ሐረርጌ ዞን ፖሊስ አስታውቋል። እስካሁን ባለው ጊዜ 11 ሰዎች በጥርጣሬ ተይዘው ምርመራ እየተካሄደባቸው ነው ተብሏል። የቁልቢ ከተማ ነዋሪዎችና ሌሎችም ምዕመናን የምርመራውን ውጤት በትዕግስት እንዲጠብቁ ፖሊስ ጠይቋል። አዲስ ቸኮል ዝርዝር አለው።
ባለፈው እሁድ ከቅዳሴ መልስ ሕይወታቸው አልፎ የተገኙት የቁልቢ ገብርኤል ገዳም አስተዳዳሪ መልአከ ኃይል ቆሞስ አባ እንቁስላሴን አሟሟት በተመለከተ ከምስራቅ ሐረርጌ ዞንና ሜታ ወረዳ የተወጣጣ ኮሚቴ ምርመራ እያካሄደ መሆኑን የዞኑ ፖሊስ ኮሚኒኬሽን ኃላፊ ኮማንደር ስዩም ደግፋ በተለይ ለቪዮ አስታውቀዋል። በወቅቱ 11 ተጠርጣሪዎችን በቁጥጥር ስር መዋላቸውን ተናግረዋል።
የቁልቢ ገብርኤል ገዳም የደብሩስ አስተዳዳሪ 4 ወራትን አስቆጥረዋል። በማገልገል ላይ ያሉ ያለፈው እሁድ ወደ 8 ሰዓት ላይ መኝታ ቤታቸው ውስጥ ያው አርፈው ተገኝተዋል። ከዛ በኋላ መረጃው ለፖሊስ እንደደረሰ በአካባቢው ገዳሙን ከበል በአካባቢው የተገኙ እዛ ውስጥ የሚያገለግሉ ሰዎችን 11 የሚጠጉ በተጠርጣሪ በቁጥጥር ስር አውለን የሃይማኖት አባቱን የደብሩን አስተዳዳሪ በቀጥታ ለምርመራ ወደ ሚኒሊክ ሆስፒታል ልከን ምርመራቸው እየተጣራ ነው። ይሄ ምርመራ ደግሞ የሚጠራው ከዞንና ከወረዳ የተዋቀረ የቴክኒክ የታክቲክ ማስረጃና ምርመራና አቃቢ ሕግ ነው። በጋራ ምርመራውን በማጣራት ላይ ነው የሚገኙት።
የቆሞሱን ሞት ተከትሎ ስለተፈጠረው ግጭትና ስለደረሰው ጉዳትም ኮማንደሩ እንዲህ ይላሉ።
በመጀመሪያ የሰውየውን ሞት እንደሰሙ ወጣቶች፣ የተለያዩ ማህበረሰብ አካላት ወደ ገዳሙ ነበር የመጡት። ገዳሙ እንደደረሱ የወረዳው አስተዳዳሪ፣ የሃይማኖት አባት፣ የሀገር ሽማግሌዎች ባሉበት ውይይት ተደርጎ ይህንን ነገር ፖሊስ ምርመራ እያካሄደ ነው፣ ምርመራው እንደተጠናቀቀ ለህዝብ የምናሳውቀው ስለሆነ በትዕግስት እንድጠብቁን የሚል ነገር ተነጋግረን የመጣው ሰልፈኛም በሰላም ወደ ከተማው ተመልሶ ነበር። ወደ ከተማው በሚሄዱበት ወቅት ከተማው አካባቢ አንድ ፖሊስ ጣቢያ አለን። ፖሊስ ጣቢያ አካባቢ እንደደረሱ በጸጥታ አካላትና በፖሊሱ መሀል ድንጋይ ውርወራ ነበር አሉ። በድንጋይ ውርወራው ምክንያት በተነሳ ጸብ የህግ በላይነትን ለማስከበር በተወሰዱ እርምጃዎች 3 ሰው ቆስሎ 1 ሰው ሞቷል ማለት ነው። አንድ ታዳጊ ልጅ በተባራሪ ጥይት ተመቶ ያው ህይወቱ አልፏል። ይህ ደግሞ የሚያሳዝንንና መሆን ያልነበረበትን የሚል እንትን አለን። ግን ያው የነበረውን የህግ የበላይነት ለማስከበር ከዛ በኋላ የሚመጡት ነገሮች የከፉ ይሆናሉ ብሎ ነበር እርምጃው የተወሰደው።
የምርመራው ሂደት በጥሩ ሁኔታ እየተካሄደ መሆኑን የገለጹት ኮማንደሩ ውጤቱን ሁሉም በትዕግስት እንዲጠብቅ ጠይቀዋል። ቆሞሱ ወደ ገዳሙ ከመጡ አጭር ጊዜ ቢሆንም ተወዳጅ ሆነው እንደነበር የገዳሙ ጸሐፊ መጋቢ ተፍሲት ዘላለም ያለው ይናገራሉ።
መልአከ ኃይል አባ እንቁስላሴ በጣም ወጣትና ብሩህ ቀን ነበሩ እና ከህዝበ ክርስቲያኑም ከካህናቱም ተግባቢ ናቸው። እንኳንም የጣሉ ሰው ቀርቶ ቀና ብለው የሚያዩትም ሰው የለም። በጣም ትሁት ናቸው እና ገና ደግሞ ከመምጣታቸው 3 ወር ከ13 ቀናቸው ነው። 4 እንኳን አልፈቀም።
የቆሞስ አስከሬን ላይ በምኒልክ ሆስፒታል ምርመራ ከተደረገ በኋላ አዲስ አበባ ቅድስት ስላሴ ካቴድራል ቀብራቸው መፈጸሙንም መጋቢ ትብስ ይዘላለን በተለይ ለቪዮ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ወደ ተከታዩ የመጽሔት ዘገባ እናልፋለን። የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩና የሰራዊቱ ንብረት ናቸው የተባሉ 5 የጭነት ተሽከርካሪዎች በብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የተመረቱና በሕጋዊ ሰነድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብሪጋዴር ጄኔራል አህመድ ሐምዛ ገልጸዋል። የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ ሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰው በበኩላቸው ጭነቶቹን ከጸጥታ አካላትና ከሕዝብ ከተወከሉ ኮሚቴዎች ጋር በመሆን ሕጋዊና የሀገራችን መንግሥት ንብረቶች መሆናቸውን አረጋግጠናል ብለዋል። ጽዮን ግርማ ተጨማሪ አላት።
መተማ ላይ የተያዙትና ተተኳስ ጭነዋል የተባሉት ተሳቢዎች የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ያመረታቸውና በሕጋዊ መንገድ የተሸጡ መሆናቸውን የኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ሐምዛ ለአሜሪካ ድምጽ ገልጸዋል።
ባለፈው ሮብ እኔ መተማ ሄጄ ተወያይተናል። ያሉንን ማስረጃዎች ለዞኑ አቅርበን ተማምነናል። ህብረተሰቡ ግን ሊጠራጠር ስለነበረ ማየት አለብኝ፣ ሌሎች ነገሮች ይኖሩታል የሚል ነበራቸው። ማየት ትችላላችሁ፣ እኛ ለህዝቡ ሲባል ሚስጥር የሚሆኑ እንጂ ከህዝቡ ሚስጥር የሚሆኑ ነገሮች ስለሌሉ እዩ አልናቸው። አዩ፣ አጠናቀዋል። አሁን ምንም ሌላ ተጨማሪ ነገር የለም፣ ህጋዊ ነገር ብቻ ነው ያለው። ስለዚህ ከህዝቡ ጋር ዞኑ እየተወያየበት እንደሆነ ዛሬ ደውሎልኛል። ያለው ሁኔታ ይህን
የመተማ ዮሐንስ አካባቢ የመከላከያ አዛዥ ሳያውቅ ጥይት ጭነው ወደ ሱዳን ሊሻገሩ የነበሩ የሰራዊቱ ንብረት ናቸው የተባሉ 5 የጭነት ተሽከርካሪዎች በፖሊስ ቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን የአማራ ክልል ልዩ ኃይል ምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬ ከቀናት በፊት ገልጸውልን ነበር። በተጨማሪም የጭነት ተሽከርካሪዎቹ ሰሌዳቸው በግሪስ የጠፋ፣ ተገቢ ሰነድም የሌላቸው፣ ድንበሩን ከማለፋቸው በፊት መተማ ዮሐንስ ላይ የተያዙትም በአካባቢው ወጣቶች መንገድ ተዘግቶ ካስቆሟቸው በኋላ ጥበቃ እየተደረገ መሆኑ ተገልጾልን ነበር። እንዲሁም ማንኛውም ድንበርን የሚያቋርጥ የመከላከያም ሆነ ሌላ ማጓጓዣ እንቅስቃሴ መረጃ ወትሮ ቀድሞ እንደሚደርሳቸው በአካባቢው የሚገኘው የመከላከያ ሰራዊት የ33ኛ ክፍለ ጦር አንደኛ ብርጌድ አንደኛ ሻለቃ ኮሎኔል ሸዋንገኝ አብዬ ገልጸውልን፣ አሁን ስለተያዙት 5 ተሽከርካሪዎች ግን የሚያውቁት ነገር እንደሌለም ተናግረው ነበር። ይህንኑ ለኮርፖሬሽኑ ዳይሬክተር ብርጋዴር ጀነራል አህመድ ጠቅሰን ጠይቀናቸዋል።
ማንኛውም እንቅስቃሴ ከዚህ ጋር የተያያዘ ስናንቀሳቅስ የመከላከያ ዋናው መስሪያ ቤት እናሳውቃለን። መከላከያ በየቀጠናው ራሱ እየተነጋገረ ነው የሚቀባበለው። አጅቦ ሲሄዱ ከአዲስ አበባ ወደ ጎጃም ያሻግራል፣ የጎጃሙ ወደ ጎንደር፣ ከጎንደር ወደ መተማ። እዛ መካከል አንድ ሰው ያላወቀው ያልተነገረው እንደነበረ ነው የመተማ ህጅ ስንወያይ ያገኘሁት እንጂ መከላከያ ያውቀዋል። እና ያ የኮሚኒኬሽን ጋፕ የፈጠረው ነገር አለ። የማይታወቅ ነገር ግን አልተንቀሳቀሰም ማለት ነው። አንድ ሰው ነው የማያውቀው። እዛ ጫፉ ላይ ያለው ሰው እንጂ አልደረሰውም በወቅቱ። ይህን ኮሚኒኬሽን ደግሞ ለሌላ ጊዜ ማስተካከል ነው እንጂ የተበላሸ ነገርና ህገወጥ አልነበርም። በመሰረቱ ይህን ተግባብተናል፣ ህዝቡም ጋር ዞኑም ጋር ተግባብተናል። እዛ የነበረውም የሰራዊት አመራር ኢንፎርሜሽኑ እንዳልደረሰው ግን ያልደረሰው ከመጨረሻው ጫፍ ነው እንጂ ከመከላከያ ከራሱ የማይታወቅ ስላልነበረ ተግባብተንበታል ማለት ነው።
ጀነራል አህመድ ጭነቱ ምን እንደሆነ ለማን እንደተሸጠ ዝርዝር ጉዳዩን በተመለከተ ያለውን የመከላከያ እንቅስቃሴ ለሀገርና ለህዝብ ደህንነት ሲባል ይፋ ማድረግ ስለማይገባ ዝርዝሩን ከመግለጽ እንደሚቆጠቡ ገልጸው፣ አሁንም ይህንን ማብራሪያ የሚሰጡት ህዝብ ላይ ጥርጣሬ ስለተፈጠረ ነገሩን ግልጽ ለማድረግ ብቻ መሆኑን ተናግረዋል። በአጠቃላይ ግን አሉ፣
ሜቴክ የሚያመርታቸው ናቸው። ያው በውላችን መሰረት ሁላናቸው ሀገሮች ሊሸጥ ይችላል፣ ኢትዮጵያ ውስጥ ሊሸጥ ይችላል። ይሄ በውላችን መሰረት የሚሰሩ ነገሮች ናቸው። አንዳንድ ጊዜ መከላከያ የሚሰራቸው ነገሮች ሁሉ ነገር መዘለ አስፈላጊ ዝግዝም ባላለ ግን ህጋዊ መሆኑ ላይ እርግጠኛ ሆኜ ነው ነገሮች። አሁን ዞኑንም መጠየቅ ይቻላል፣ ዞኑንም መጠየቅ ይቻላል።
መኪናውን የሚያሽከረክሩት ሰዎች ተገቢ መረጃ አለመያዛቸው ከዚህ ቀደም መጠቀሱንም አንስቼላቸው ነበር።
ይሄ ያረጋግጥ ችግር እንደሆነ ማስረጃ እንዳላቸው በማስረጃ መሰረት ቼክ እንዳደረጉ አሁን ስለተረጋገጠ ደግመሽ ብትጠይቂያቸው ራሱ ሆኖ ማስረጃ ነበር የተባለው ነገር ከተጻፈው ነገር ምንም አላገኙም። ስለዚህ ስሜት ስለነበረ ይመስለኛል አንዳንድ ጊዜ በስጋት ያልሆነ ነገር እንዲያስቡ ያደረጋቸው ይመስለኛል እንጂ መረጃው እንዳለ ተማመን እኮ ሰነዱን አሁን ብትጠይቁ ዞኑ አዋይችዋለሁ እንደሚልሽ እኔ እርግጠኛ ነኝ። ያን ግን በግልጽ የተናገሩ ብዙ ሰዎች አሉ። እሱን ማን ወስደው ሀገር ሆነ እንደጋገረ
ብርጋዴር ጀነራል አህመድ ባሉት መሰረት ወደ ዞኑ ተመልሰን ከዚህ ቀደም ያነጋገርናቸውን የምዕራብ ጎንደር ብርጌድ አዛዥ ኮሎኔል ሰለሞን አሻግሬን ጠየቅናቸው። እርሳቸውም ምርመራው መጠናቀቁንና መረጃን በተመለከተ ግን በአንድ መንገድ ይውጣ በሚል ስምምነት ላይ በመድረሳቸው ምርመራውን በዋናነት ሲመሩ የነበሩትን የምዕራብ ጎንደር ዞን ምክትል አስተዳዳሪና የዞኑ የሰላምና ደህንነት ጉዳዮች መምሪያ ኃላፊ አቶ ደሳለኝ ጣሰውን አገናኙኝ።
እኛ በኩል መጀመሪያ ላይ ለጥርጣሬ ያበቃው የህብረተሰቡ ስሜት ተገቢና ትክክል ነበር ብለን እናምናለን። አምንም እንዲጣራ ወስነናል። ይህ ማለት በህብረተሰቡ በኩል የመከላከያ መኪናዎች አርማ እና ታርጋ ግሪስ መቀባት፣ በተጨማሪ የሰርቪስ ፓስፖርት የሚባሉ ነገሮች አሉ። እሱን በማሟላት ረገድ ክፍተት የነበረበት እና ለምን የመከላከያ ሰራዊት አይደለም በሀገር ውስጥ በተለያዩ አጎራባች ሀገሮች ስራ እየሰራ በአርማው የሚከበር ሰራዊት ለምን ብሪስ ተቀባ የሚል ጥርጣሬ፣ ይሄ ማለት ህገወጥ ድርጊት ይዟል ማለት ነው ብሎ ለመጠርጠር ግምት ውስጥ ምክንያት የሆናቸው በመሆን እንዲጣራ ማድረጉ፣ መጠቆም፣ መኪናዎችን አስቁሞ እንዲጣራ ማድረጉ ብዙ ችግር አለው ብለን አነሳ። ከዚህ በኋላም እንዲጣራ ተደርጓል። በህብረተሰቡ የተመረጡ 10 ተወካዮች ወጣቶች፣ ሴቶች እና አዛውንቶች ተመልምለዋል። በእኔ ሰብሳቢነት ከዞን ፍትህ፣ ከጉምሩክ፣ ከኢሚግሬሽን፣ ከመከላከያ፣ ከልዩ ኃይል እና ከከባቢ መስተዳድር የተማስተዳደው መስተዳድርነት መታየት የጸጥታ መዋቅር ጋር የተውጣጣ ቡድን ጋር ቃለ ጉባኤ ይዘን ህዝቡ በሰጠው ኃላፊነት መሰረት መኪናዎች መፈተሽ እንዳለባቸው የሚጫኑት የሀገራችን መንግስት ህጋዊ የሆነ ለስራ የላካቸው አይተሞች ብቻ ናቸው የሚል እምነት ይዘን 4 አይተሞች መሆናቸውን ቃለ ጉባኤ ይዘን ጀምረናል። በተመሳሳይ ቃለ ጉባኤ ይዘን ዘግተናል። ይህም 4ቱም አይነት አይተሞች የተገኙ በየትኛውም መንገድ ህጋዊነታቸው የተረጋገጠ ደብዳቤ ተጻፈባቸው፣ በኢሚግሬሽን የተጻፈ ደብዳቤ እና ለሁለተኛው ግን ለአጎራባች ሀገራችን የሚሄድ እቃ የተረካቢ ጥቂት የጻፈባቸው ደብዳቤዎች በመገኘት አረጋግጠን እነዛ ንብረቶች ብቻ ስለመገኘታቸው ሰው ከጥርጣሬ ተነስቶ ሌላ ንብረት አለ፣ ወታደራዊ ሚሊተሪ ይኖራል፣ መሳሪያ ይኖራል፣ ለየት ያሉ ጥርጣሬዎች ነበሩ፣ ዶላር ይኖራል የሚል አስተሳሰብ ስለነበር ይሄ አለመኖሩን አረጋግጠን እንደ ጋራ እንደነበረ አሽገን ቃለ ጉባኤ ተፈራርመን ዋለ። ትናንት በዛሬው ዕለት ለህዝብ የወከለው ኮሚቴና እኛ በእኔ ሰብሳቢነት ህብረተሰቡ እንዲጠራርገን ኦልሞስት ከ1000 በላይ ህዝብ እንዲገኝ በማድረግ የተገኘውን ግኝት ይፋ አድርገናል።
አቶ ደሳለኝ በፖሊስና በመከላከያ ኃይሉ አጠቃላይ አካባቢው ላይ ባለ የጸጥታ ኃይል በጥምር በተደረገው ምርመራ ጭነቱ ህጋዊ የተጓጓዘውን በህጋዊ መንገድ መሆኑ ተረጋግጧል ብለዋል።
አመሰግናለሁ ጽዮን ለዘገባው። አሁን ከምሽቱ 3:33 ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። voa.horn.mobi ላይ በእጅ ስልካችሁ ታገኙናላችሁ፣ ወይም ከኦዲዮ ናውም ልታዳምጡን ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር ብትጠይቁ አፓችንን በቀላሉ ጭናችሁ ዝግጅቶቻችንን ማዳመጥ ትችላላችሁ። ከምሽቱ 2 ሰዓት እስከ ምሽቱ 2:30 በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንንም አዳምጡ። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ጆ ጊል ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዳነች ፍስሐዬ ነን።
አሁን ወደ ምሽቱ የሁለተኛ አጋማሽ የመጀመሪያ ዘገባ እንሸጋገራለን።
ድሬዳዋ የመሬት ወረራ አሁንም በቁጥጥር ስር ሊውል አልቻለም ሲል የመሬት ልማትና አስተዳደር ቢሮ አስታወቀ። የድሬዳዋ ዓለም አቀፍ አይሮፕላን ማረፊያም የሕገ ወጥ የመሬት ወረራ ሰለባ ከሆኑት መካከል ነው ተብሏል። በሌላ በኩል ሕጋዊ የመሬት ጥያቄዎችን በማስተናገድ ብዙ መሰራቱን ቢሮው ይናገራል። አዲስ ቸኮል ዝርዝር አለው።
50 አመት በላይ እድሜ ያለው በየቀን ወደ ጅቡቲ፣ ሶማሊያ እና አዲስ አበባ በረራዎችን የሚያስተናግደው እንዲሁም የምስራቅ አየር መድብ መገልገያ የሆነው የድሬዳዋ ዓለም አቀፍ አውሮፕላን ማረፊያ በህገወጥ የመሬት ወረራ እየተያዘ መሆኑን ዛሬ ለጋዜጠኞች ቡድን ይፋ አድርጓል። ስራ አስኪያጁ ያርጥ ላይ እንዲህ ይላሉ።
ህገወጥ ሰፋሪዎች ኤርፖርቱ ዙሪያውን እየከበቡት ለበረራው ደህንነት ከፍተኛ ችግር እየሆኑና በዚህም ይቀጥል ከሆነ በረራውን ሊያቆም የሚያስችል አደጋዎች እየተከሰቱ ነው ያለው። እናንተ እንደምታውቁት የኤርፖርት የሁለት ክልል ይዞታ ነው። በሶማሊያ ክልል የሽኒሌ ዞን ይዞታ ነው ግማሹ የድሬዳዋ መስተዳድር ይዞታ ስር ነው ያለው። በብዛት ይሄ ችግር እየተከሰተ ያለው በድሬዳዋ አስተዳደር ነው። የኤርፖርት እንደሚታወቀው ለሁለት ዓላማ የተቋቋመ ነው። የሲቪል በረራዎችንና የሚሊተሪ በረራዎችን የሚከናወንበት ነው። በተለይ የምስራቅ አየር ምድብ አቅጣጫ ባለው በኩል እስካጥሩ ጥግ ሰዎች ሰፍረዋል። በአየር ትራንስፖርቱ ህግ ምን ጊዜም ከራኖዩ በቪ መልክ ምንም ሰው የማይሰፍርበት ቦታ። አሁን ይህ የማንሳቱ ነገር እንዳይሰካ ተሯርጦ መስጊድ እየሰሩ ከእምነት ጋር ለማጋጨት መስተዳድሩ ነው ከእምነት ጋር ኤርፖርቱን ለማጋጨት የመስጊድ ስራ በጣም እየተጣጣፈ ነው ያለው።
ይህም መሰል የመሬት ወረራ በአውሮፕላን ማረፊያ ብቻ ሳይሆን በሃይማኖት ተቋማት ይዞታዎች፣ በተራራዎች፣ በሸለቆዎች፣ ለአረንጓዴ ስፍራነትና ለኢንቨስትመንት በተዘጋጁ ቦታዎች ላይ ሁሉ እየተካሄደ ነው ተብሏል። በሌላ በኩል የመሬት ልማትና አስተዳደር ባለጉዳዮችም እስካሁን ከሚጉላሉባቸው ተቋማት አንዱ እንደሆነ ቀጥሏል ተብሏል። መሬት ልማት ለበርካታ ዓመታት ወደ መሬት ልማትና አስተዳደር ቢሮ በባለ ጉዳይነት ሲመላለሱ የቆዩት ወይዘሮ ውብር ተረፈ ይህን ቅሬታ ያቀርባሉ።
ፍርድ ቤት ደግሞ ስትሄድ መሬት ልማቷ መረጃው እያለ የተሳሳተ መረጃ ነው የሰጠችብን። ጠረሙስናም እንዴት የተሳሳተ መረጃ ትሰጣለች ታጠገባ እያለ ብለው ነው የተናገሩት። ያው ሶስት ካርታ ነው የወጣው በአንድ ይዞታ። መጀመሪያ በወራሾች ወጣ፣ በአንድ እህቴና በልጇ ተጋሪ አድርገው ሁለተኛ ካርታ ወጣ፣ ሶስተኛ ደግሞ ተጋሪዋ ልጅ ስጦታ ተሰጣት። ሰጪ እናትና አባት ተቀባይ ልጅ ማኞች ልጆች አድርገው ነው የተሰጠው።
የመሬት ልማትና አስተዳደር ቢሮ ኃላፊው ዶክተር ደራራ ሁቃ የመሬት ወረራ ዋነኛ ራስ ምታታቸው እንደሆነ ይናገራሉ። የአየር ማረፊያውንና መሰል የህገወጥ ይዞታዎችን በተመለከተም ከተማዋን የሚያስተዳድራት የኢህአዴግና ሶዴፓ ጣምራ የኢፍረሱ ውሳኔ እንደወሰነ ይናገራሉ።
ጠቅላላ ድሬዳዋ ውስጥ ያለውን የመሬት ወረራ በተለይ ከ2010 እስከ ዛሬ ድረስ ያለውን በቪዲዮ ከነመፍትሄው ሀሳብ እንዴት መፍረስ እንዳለባቸው ጭምር አድርገን ለጣምራው አቅርበን ጣምራው በዛ ላይ ሁለት ጊዜ ስብሰባ አድርጎ ከተወያየ በኋላ ኤርፖርት ጋር ያለው ሌሎች አካባቢዎች አሁን የተሰሩ በጥናቱ ከያዝነው ውጪ ያሉ ማለት ነው የተሰሩ በሙሉ እንዲፈርሱ ወስኗል። በተለይ ቦታዎች፣ የመንግስት ተቋማት፣ የሃይማኖት ተቋማት ቶለሬት ማድረግ የለብንም እናፈርሳለን የሚል አቋም ተይዟል።
ወረራውን በተመለከተ አስተዳደሩ በቂ ድጋፍ እያደረገልን አይደለም ይላሉ። ከዚህ በፊት ከ2003 እስከ 2010 ያሉ ህገወጥ ይዞታዎች ላይ ካቢኔው ፖለቲካ ውሳኔ እንዲወስድ እንደሚፈልጉ መናገራቸውን ቪኦኤ ዘግቦ የነበረ ሲሆን አሁንም ይህንኑ ሀሳብ እያራመዱ መሆናቸውን ተናግረዋል። የመልካም አስተዳደር ችግሮችና የባለ ጉዳዮችን እንግልት ከመቀነስ አንጻርም ዘመናዊ አሰራር ለመዘርጋት በዝግጅት ላይ መሆናቸውን ይናገራሉ።
ወደኛ ወደ መሬት ልማት የሚመጡ ኬዞች በሙሉ እውነት ናቸው ተብሎ ይወሰዳል። ይህንን በአስር ወር ቆይታዬ አይቼዋለሁ። በትክክለኛ ደግሞ የተበደሉም ሰዎች አሉ። ብልሹ አሰራር፣ ሌብነት፣ እነኚህ ነገሮች የሚስተካከሉት እግር በእግር እየተከተልክ እየተቆጣጠርክ አይደለም። እዛ አይቻልም። አድካሚ ነው። ሙሉ በሙሉ ማጥፋትም አይቻልም። ሲስተም በመቀየር ግን ይቻላል። አንድ ወር ሁለት ወር በኋላ ልንጀምሮ የምንችል ኪው ማኔጅመንት ሲስተም እቃዎቹ በሙሉ መጥተው አዲሱ ህንፃ እስኪንገባ ነው እየጠበቀን ያለ ነው። ይሄ ሲስተም ሲመጣ ሰራተኛው እና ባለጉዳዩ ብቻ ናቸው ዳይሬክትሊ የሚገናኙ። በመሀል ያሉ ጉዳይ አስፈጻሚ ህጋዊም ሆነ ህጋዊ ያልሆኑት ከመሀል ይወጣሉ። ሰው ቤቱ ቁጭ ብሎ በቴክስት መሴጅ ኬዙ የት እንዳለ መከታተል ይችላል። የቴሌ ላይን ሊዝ አድርገን ሙከራ ሁሉ አድርገናል።
ሆኖም ተቋማቸው ሌሎች ጥሩ ጅምሮችም እንዳሉት ዶክተር ደራራ ይናገራሉ። ለዚህም በማህበር ለተደራጁ 1200 መምህራን ቤት መስሪያ መሬት ማዘጋጀቱን ለአራት ዓመታት ሲንከባለሉ ለነበሩ 11 የኢንቨስትመንት ጥያቄዎች 193 ሄክታር መሬት ማዘጋጀታቸውን፣ በተለይ 7000 መኖሪያ ቤቶችን ለሚገነባ የሪል ስቴት አልሚ 134 ሄክታር መሬት መስጠታቸውን ተናግረዋል። በአንጻሩ መሬት ወስደው ሳያለሙ ከቀሩ 27 ባለሀብቶች ደግሞ 14 ሄክታር መሬት መነጠቁን ተናግረዋል። የከተማው አሳሳቢ ችግር የሆነው መሬት ወረራን በተመለከተ ግን መንግስት የህግ የበላይነት ለማስከበር ያለውን አቅም አሟጦ መጠቀም ያለመቻሉን፣ በህገወጥ መሬት ወረራው የመንግስት አመራሮች እጅም ያለበት መሆኑን፣ ህገወጥ ቤቶችን ለማፍረስ ሲነሱም የህገወጦች ብሔር ወይ ጎሳ ተጠቅሶ ቅስቀሳ የሚደረግ መሆኑን፣ ወቅታዊ ፖለቲካም ያልተረጋጋ መሆኑም ተጽዕኖ ማሳደሩን ዶክተር ደራራ ገልጸዋል። ከቀበሌ ጀምሮ ያለው የመንግስት መዋቅር ሙሉ አቅማቸውን ተጠቅሞ ይህንን ለመቀልበስ እንዲሰሩ፣ ህብረተሰቡም ወደፊት ተጎጂ ከሚሆንበት የህገወጥ መሬት ወረራ ራሱን እንዲጠብቅም አደራ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ከድሬዳዋ ወደ ዋግ ህምራ እንሸጋገራለን። ሻለቃ ኃይሌ ገብረ ስላሴ በዋግ ህምራ ብሔረሰብ አስተዳደር ዞን ጻግብዥ ወረዳ ያስገነባውን አንደኛ ደረጃ ትምህርት ቤት አስመርቋል። ግንባታው በሦስት ወራት ውስጥ የተጠናቀቀው ባለ ሁለት ሕንፃ ትምህርት ቤት 4 ሚሊዮን ብር እንደወጣበት ተነግሯል። መስፍን አራጌ ተጨማሪ አለው።
ከፀሐይ ሽሽት በዳስ ተጠልለው ከነፋስ እንግልት ቅጠል ጋርደው እንደ መሮ በሾለ እንደ ሾተል በተሳለ አለት ላይ ተቀምጠው ፊደል ይቆጥሩ ለነበሩ የገልኩ ቀበሌ ነዋሪዎች ይህ ትልቅ የምስራች ነው። የብሔረሰብ አስተዳደር ዞኑ ትምህርት መምሪያ ኃላፊ አቶ ሽተው አዳነ
ህጻናት በቁር በፀሐይ በዝናብ የሚደርስባቸውን ጉዳት ከማስቀረትም በላይ ህጻናት አዘውትረው ቤት እንዲመጡ የማድረግ ሂደቱን በማስፋፋት ረገድ ትልቅ አስተዋጽኦ ያለው ነው። እንደኛ ብሔረሰብ አስተዳደር አጠቃላይ ወደ 874 የሚሆኑ የዳስ መማሪያ ክፍሎች ናቸው ያሉት።
አሁንም በዳስ የሚማሩ ማለት ነው?
አዎ። ከእነዚህ ውስጥ በዘንድሮ ዓመት አንድም በዳስ የሚማር ተማሪ መኖር የለበትም በሚል መርህ በዛ ተነስተን ወደ 330 መማሪያ ክፍሎችን ከዳስ ወደ ግንብ የቀየርንባቸው ሁኔታዎች አሉ። በትምህርት ቤት ደረጃ ደግሞ የኃይሌን ጨምሮ ማለት ነው በክልሉ ትምህርት ቢሮ የሚገነቡ ሁለት አሉ። በቀጣይ ደግሞ በታላቁ ሩጫ በኃይሌ ስፖንሰርነት የሚገነቡ ደግሞ ሁለት ትምህርት ቤቶች አሉ። ስለዚህ በ2012 አንድም ህፃን ዳስ ላይ እንዳይማር የሚደረገውን ጥረት ትልቅ መልእክት የሰጠ ስራ ነው።
በአንድ ፈረቃ እስከ 400 ተማሪዎችን የሚያስተናግደውና በሻለቃ ኃይሌ ገብረስላሴ ስም የተሰየመው ትምህርት ቤት ዛሬ ሲመረቅ የአካባቢው ነዋሪዎች ምስጋናቸውን በዜማና በምርቃት ገልጸዋል። ከፍተኛ የክልሉ አመራሮች አበጀህ ብለውታል የረጅምና የመካከለኛ ርቀት ሩጫ ንጉሱን። የኃይሌ ተግባር ከተግባርነት ባለፈ የሚያስተላልፈው ቁም ነገር አለ ይላሉ የወረዳው አስተዳዳሪ አቶ ጌታወይ አብርሃ።
ኢትዮጵያ ውስጥ ብዙ ጊዜ መንግስት ብቻ እንዲያለማ ነበር የሚጠበቀው። ያለን የአካባቢያችን ችግር ሁኔታ ደግሞ ለረጅም ጊዜ ያልሰራ ከመሆኑ ጋር ተያይዘው በርካታ ችግሮች አሉት እና ይሄ የግል ባለሀብቶች ጭምር ዝነኛ ታዋቂዎች፣ አርቲስቶች ሁሉም በአቅሙ መስራት እንዲችሉ ፈርቀዳጅ የሆነ ስራ ነው የሰራ። በዚህም ሁሉም ሰው ይህ የአቅሙን ኮንትሪቢዩት ለማድረግ ረገድ በርካታ ስራዎች እንዲሰሩ ምሳሌ ነው የሆነ። እንደዚህ አይነት ታዋቂ የሆኑ ሰዎች ስራ ሰርቶ ምሳሌ ሲሆኑ ብዙም ሰው እነሱን የመከተል ልምዱ ሰፊ ስለሆነ ያደረጉት አስተዋጽኦ ሞላ ኢትዮጵያ ያሉ ባለሀብቱን መሰል ዝነኛዎችም ጭምር ኮንትሪቢዩት እንዲያደርጉ የሚያደርግ ስራ ስለሆነ ይሄ ትልቅ ፋይዳ አለው የሚል እምነት አለን።
በተምዘግዛጊ እግሮቹ በማይበገር ጽናቱ ከከዋክብት መሃል ደምቆ በመውጣት ሀሴትን ለድፍን አበሻ ያጎናጸፈው ቆፍጣና የኢትዮጵያዊነትና የኢትዮጵያ ሰንደቅ ከፍ ብሎ እንዲውለበለብ ያደረገ የአረንጓዴው ጎርፍ በረከት ኃይሌ ገብረስላሴ በስሙ በተሰየመው የበጎ አድራጎት ተቋሙ በኩል ሌላ ታሪክ ጽፏል። በዋግምራ
ምሳ ለመብላት እየተዘጋጀው ሳለ በዳስ የሚማሩ ተማሪዎች ብሎ የኢትዮጵያ ቴሌቪዥን ዜና ላይ ያሳያል። እንዴት በአሁኑ ዘመን እኛ አድገናል፣ እዚህ ቦታ ደርሰናል በምንልበት ሰዓት እንዴት እንደዚህ አይነት ትምህርት ቤት ይኖራል ብዬ እንደዚህ አይነት ትምህርት ቤት በዚች በኢትዮጵያ ውስጥ ካለ ይሄን ትምህርት ቤት እኔ ነኝ የምሰራው ብዬ በ27 እዚህ መጣሁኝ። ስራው ተጀመረ። ዛሬ ምርቃት በቃ እልሃለሁ።
ሀሳቡን ያደነቁ ጅምሩን የደገፉ አካላትም 8500 አጋዥ የመማሪያ መጽሐፍትን አበርክተዋል። ኃይሌ እንዲህ አይነት ተግባር ለራስ እንደ መስራት ይቆጠራል ባይ ነው።
ትምህርትን ጉዳይ የምናየው ለራስ የሚደረግ ነገር በቃ ሀገር መለወጥ አለብን፣ እኛ መለወጥ አለብን፣ ኢትዮጵያን አንድ ነገር ደርሳ ማየት አለብን ካልን በቃ ከትምህርትና ትምህርት ተያያዥ ነገሮች ላይ መስራት አለብን። ትምህርት ነው በቃ ቁልፉ። ዓለም የተቀየረው በትምህርትና ከዛ በጠንክሮ በመስራት ነው።
የክልሉ ትምህርት ቢሮ ኃላፊ ዶክተር ይልቃል ከፍ ያለ የኃይሌን አባባል ይጋሩታል።
ህጻናትን ማስተማር ሀገርን መገንባት ነው። ህጻናትን ማስተማር ድህነትን መቅረፍ ነው። ህጻናትን ማስተማር የነገን ልማት ማፋጠን በመሆኑ ይህን በመመልከት የአማራ ክልል ያለበትን ችግር በመረዳት መጠው የበኩላቸውን ኃላፊነት ኃላፊነትና ድርሻ ቢወጡ ከሁሉም በላይ ተጠቃሚዎች ተደሳቾች ራሳቸው ናቸው ሊናቸው ስለሚረካብ አደረጉት ነገር።
ለዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና በአገር አቀፍ ደረጃ ከፍተኛ ውጤት ያስመዘገበው ከሱ ትምህርት ቤት መገኘቱ በትምህርቱ ዘርፍ ላይ የበለጠ እንዲሰራ መነቃቃትን እንደፈጠረለት ያስረዳል።
በሸቃና በማሻም ላይ አንድ ትምህርት ቤት እንደዚሁ እየሰራን ያለን አሰላም ላይ ማስፋፋት አለን እኛው ትምህርት ቤት ውስጥ ይሁን እንጂ እንግዲህ ያለን የሆነ ነገር ላይ እንደርሳለን ብዬ ነው ማስበው።
የክልሉ ትምህርት ቢሮ ኃላፊ ኃይሌ ባጭር ጊዜ ውስጥ የገባውን ቃል ወደ ተግባር የለወጠ አሁንም የይቻላል ተምሳሌት ባለቤት ሲሉ ያደንቁታል።
ኃይሌ በጀመረ በሶስት ወር ባልሞላ ጊዜ ውስጥ ነው ይሄን የመሰለ እጹብ ድንቅ የሆነ ህንጻ ያጠናቀቀው። ስለዚህ በእኛ ሀገር የግንባታ ታሪክ ረጅም ጊዜ ይወስዳል፣ ማኔጅመንቱ ያስቸግራል ብለው የሚፈሩ ወደኋላ የሚሉ ካሉ የኃይሌ የግንባታ ፍጥነትም ጥራትም ትልቅ አቅም እና ትልቅ መነሳሳት የሚፈጥርባቸው ይመስለኛል።
ጠልፎ ከሚጥለን ልዩነት ወደፊት በሚያራምደን አንድነት ላይ እንስራ የሚለው ኃይሌ ለሱን መሰል ተጽዕኖ ፈጣሪዎችና ኢትዮጵያኖች መልእክት አስተላልፏል።
በዚህ አጋጣሚ የሚሰሙኝ ኢትዮጵያኖች በሙሉ ባካችሁ ትምህርት ላይ እንረባረብ፣ ትውልድን እናድነው። ትውልድ ዳነ ማለት ሀገር ዳነች ማለት እንደውን ቶፎንቷችንን እንተው፣ ምንም አልበጀንም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዚህ ዘገባ። ወደ ተከታዩ ቅንብር እናልፋለን። ትምህርትና የትምህርት ፖሊሲ ላይ ያተኩራል፣ ወይም ትምህርት ነክ እርምጃዎች ላይ ያተኩራል። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ፌስቡክ ላይቭ አት ቪኦኤ አምሃሪክ እንደዚሁም አሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን።
አዲስ አበባ የሚገኘው የካቲት 12 የመሰናዶ ትምህርት ቤት ወደ አዳሪ ትምህርት ቤትነት ሊለወጥ ዝግጅት መጀመሩ ውዝግብ ቀስቅሷል። በትምህርት ቤቱ ሲያገለግሉ የቆዩ መምህራን እርምጃው ሕገ መንግሥታዊ ድንጋጌን የጣሰና መብቶቻችንንም የሚጋፋ በመሆኑ እንቃወማለን ብለዋል። አዲስ አበባ ትምህርት ቤት ቢሮ በበኩሉ እርምጃው የተጠናና የማንንም መብት የማይጋፋ ነው ሲል ይከራከራል። መለስካቸው አመሃ ዝርዝር አለው።
የካቲት 12 የመሰናዶ ትምህርት ቤት የሴቶች አዳሪ ትምህርት ቤት ሆኖ እንደገና እንደሚቋቋም በጭምጭምታ ደረጃ ካለፈው ሰኔ ወር ጀምሮ ይሰማ እንደነበረ አንዳንድ የትምህርት ቤቱ መምህራን ለቪኦኤ ተናግረዋል። መምህራኑ ይህ ጭምጭምታ እውነት መሆኑን የተረዱት ግን ባለፈው ሐምሌ 4 ቀን 2011 ዓ.ም ከክፍለ ከተማው የትምህርት ቢሮ ኃላፊና የቢሮ ምክትል ሥራ አስፈጻሚ በስፍራው ለነበሩ ጥቂት መምህራን ይፋ ካደረጉላቸው በኋላ እንደሆነም በትምህርት ቤቱ መምህርና በአሁኑ ወቅታዊ ችግር ምክንያት የተቋቋመው ኮሚቴ ሰብሳቢ አቶ ካሌብ ስዩም ያብራራሉ። በእሳቸው አስተያየት ይህ አድራጎት በራሱ ትክክል አይደለም። ጉዳዩን እንደ ባለ ድርሻ ለመምህራን ለማወያየት ከልብ ፍላጎት ቢኖር በመምህራኑ የእረፍት ጊዜና በተበተኑበት ወቅት ሳይሆን በሥራ ወቅት መደረግ ነበረበት ይላሉ። ከመነሻው ግን እርምጃው ሕገ ወጥ እንደሆነ የእሳቸውም የመምህራኑም እምነት እንደሆነ ያስረዳሉ። ያውም የዜጎችን መሠረታዊ መብቶች የሚደነግገውን ሕገ መንግሥት የጣሰ ድርጊት ነው ሲሉ መምህር ካሌብ ስዩም ይናገራሉ።
ይሄ ትምህርት ቤት አዳሪ ትምህርት ቤት መሆን አይገባውም የሚል አቋም አለን እኛ። ለምን ቢባል ይሄ ትምህርት ቤት የመንግሥት ትምህርት ቤት ነው። በተለያዩ ክልሎች የአዳሪ ትምህርት ቤት ተሞክሮ አለ። ለምሳሌ በመቀሌ የቃላሚኖ የሚባል አዳሪ ትምህርት ቤት አለ። በናዝሬት አዳሪ ትምህርት ቤት አለ። የቃላሚኖ አዳሪ ትምህርት ቤት የሚተዳደረው በመንግስት በጀት አይደለም፣ በኤንጂኦ ነው። እንደዚሁም ደግሞ
መንግስታዊ ባልሆነ ድርጅት ማለት ነው።
እንደዚሁም ደግሞ ናዝሬት ላይ ተቋቁሞ እየተከናወነ ያለው የአዳሪ ትምህርት ቤት የሚሰራውም የሚተዳደረውም በኦልማ ነው፣ የኦሮሞ ልማት ማህበር ማለት ነው። ምክንያቱም የኢፌዴሪ ህገ መንግስት አንቀጽ 41 ንዑስ ቁጥር 3 በግልጽ እንደሚያስቀምጠው ማንኛውም በመንግስት የሚቋቋም በመንግስት ገንዘብ የሚቋቋም ማህበራዊ አገልግሎት ማንኛውንም ዜጋ በእኩል የማስተናገድ ኃላፊነት እንዳለበት በግልጽ ያስቀምጣል። ስለዚህ ፍትሃዊ የሆነ እኩል የሆነ የትምህርት ተደራሽነትን ለዜጎች ሁሉ የማድረስ ኃላፊነት እንጂ ያለበት መንግስት አንድ የተወሰነን ክፍል ተጠቃሚ የሚያደርግበት መንገድ የለም።
የአዲስ አበባ ትምህርት ቢሮ ምክትል ቢሮ ኃላፊ አቶ ኤልያስ ገብረ ኢየሱስን በጉዳዩ ላይ ቪኦኤ አናግሯቸዋል። አስቀድሞ ነገር መንግስት አዳሪ ትምህርት ቤት ለማቋቋም ለምን አስፈልጋ ይሆን እንዳገኘው እንዲያብራሩልኝ ጠይቄያቸው ነበር። በዝርዝር ለመግለጽ ባይፈልጉም ዓላማው አጭርና ግልጽ ነው። ነገ ይችን ሀገር የሚረከቡ ዜጎች የተሻለ ስነ ምግባርና ውጤት ያላቸው ወጣቶች አንጹ መውጣት ነው ይላሉ። እኔም ተጨማሪ ጥያቄ አስከተልኩ። ይሄንን በሌሎች ትምህርት ቤቶች ማድረግ አይቻልም? አይገባምስ?
በሌሎች ትምህርት ቤቶች ማድረግ ይቻላል። ሆኖም ግን ይሄን አጋጣሚ ባለመግኘታቸው ደግሞ ቅድም ያለው ግብ ሳይደርስ የሚቀሩ ተማሪዎች ስላሉ ለነሱ እድሉን ተጠቃሚ ለማድረግ ነው። በተለያዩ ምክንያቶች ከአቅም ማነስ ሊሆን ይችላል፣ በቅርበት ረዳት ከማጣት ሊሆን ይችላል፣ ወይ ደግሞ ተገቢውን ድጋፍ ካለማግኘት ይችላል። በተለያዩ ምክንያቶች ይህን አጋጣሚ አግኝቶ መጠቀም ያልቻሉትን ተጠቃሚ ለማድረግ ነው። አሁን አይተን ከሆነ ወላይታ ላይ ሊቅ አለ፣ አዋሳ ላይ የሲዳማ ልማት አለ፣ አዳማ ላይ የኦሎሞ አለ፣ ትግራይ ውስጥ ቀላሚኖ አለና እነዚህ ተማሪዎች ተመኩሮስና ይሄን የሚያሳየን
ግን በአንዳንዶች ይሄ የዜጎችን እኩል የመማርና የመጠቀም መብት ይጋፋል የሚሉ ሰዎችም አሉ። እንዴት ታዩታላችሁ ይህን እናንተ?
ይሄ በየትኛውንም ዘርፍ ማየት ይቻላል። ምሳሌ አሁን ከተሰዋል ትምህርት ቤት አካባቢ በሙሉ በርካታ ትምህርት ቤቶች አሉ። በነገራችን ላይ አሁን በዚህ በኢነር ሲቲ ላይ ሳብ ሲቲ ላይ ያሉ ትምህርት ቤቶች አብዛኛው ህንፃዎች አሉ፣ ግን በልማት ምክንያት ወደ መስፋፊያ ነዋሪው ስለተነሳ በርካታ ትምህርት ቤቶች አሉን፣ ግን በሴክሽን ብዛት ወይ ደግሞ በመማሪያ ክፍሎች ብዛት ግን ተማሪዎች የማይገኙበት ሁኔታ ነው እየተፈጠረ ያለው። ስለዚህ ምናልባት ክፍል ተማሪ ጥምርታ ከፍተኛ ሆኖ የትምህርት ቤቶች ቁጥር አናሳ ሆኖ ለልጆች እድል የማይሰጥ ሁኔታ ላይ ይሄ ቢከፈት አሁን እንደተባለው ያስብል ነበረ። ሆኖም ግን በተጨባጭ ለምሳሌ 4 ኪሎ የነበረው ቀዳማዊ ምኒልክ ለኮተቤ ሳይንስ ሸርድ ካምፓስ ለአምስት ዓመት ሰጥተናቸዋል። ሌላ ትምህርት ቤት ትቅደም ብናይ በመቶዎች የሚቆጠሩ ተማሪዎች ነው ያሉት። የካቲት 66 ትምህርት ቤት 2 መማሪያ ክፍሎች አሉን፣ 25 ሴክሽን የሚይዙ ያሉን ተማሪዎች 200 ምናምን ነው። በእንደዚህ አይነት ሁኔታ በተከበብንበት በተለየ ሁኔታ ይሄ መፈጠሩ እኔ ቅድም የተባለው ሁኔታ ያሳጣል ብዬ አላስብም።
ይህን እንደሚመስለኝ ትልቅ ለውጥ ነው። በአጠቃላይ የትምህርት አገልግሎትን በመስጠት ረገድ ትልቅ ለውጥ ይመስለኛል። በሀገር ደረጃ ይህን ለማድረግ በጣም በቂ የሆነ ሁሉን አቀፍ ጥናት ተካሂዷል ብለው ያምናሉ እርሶ?
ጥናቶች ተካሂደዋል። ቅድም እንደነገርኩ አሁን ሁሉም ክልሎች ዙሮን የማየት እድል ከነበራቸው ሰዎችም አንዱ ነኝ። ሌሎችም ከውጭም የተወሰዱ ነገሮች አሉና ቅድም እንደተናገርኩት በግብታዊነት የተወሰነ ውሳኔ አይደለም። ስለዚህ የከተማ አስተዳደሩም የሚመለከታቸው አካላትም ተሳተፈንበት የተወሰነ ውሳኔ ነው።
በአቶ ካሌብ ሆነ እርምጃውን ተቃውሞ በቆሙት መምህራንና የትምህርት ቤቱ ሌሎች ሰራተኞች አመለካከት ይህ ድርጊት በውል ታይቶ የተሰራ ስራ አይደለም፣ ከዚያም በስተቀር የመምህራንን መብት የተጋፋ እንደሆነ ይከራከራሉ። አቶ ካሌብ በዝርዝር ያስረዳሉ።
እንደ መብት እያነሱ ያሉት ጥያቄ አንደኛ እዚህ ትምህርት ቤት ውስጥ ያሉ ተማሪ መምህራኖች የመሰናዶ ትምህርት ቤት መምህራን ናቸው። ሁለተኛ ዲግሪ ያላቸው መምህራን ናቸው። ይሄ ትምህርት ቤት ደግሞ አሁን በአዳሪ ትምህርት ቤትነት ሲቋቋም ከ9ኛ እስከ 12ኛ ላሉ ተማሪዎች እንዲሆን ተደርጎ እየተዘጋጀ ያለ ትምህርት ቤት ነው። እዚህ ያለው መምህር ለማስተማር ብቁ ነው። ስለዚህ ማህበራዊ ህይወቱንም ደግሞ የመሰረተው ይሄ መምህር እንደሚታወቀው እዚህ ትልቅ የብድርና ቁጠባ ተቋም አለው። እሱ ብቻም አይደለም፣ ትልቅ የእድር ተቋም አለው። ሌሎች ማህበራዊ ኑሮዎቹን የመሰረተበትና የገነባበት ተቋም ነው። ያለ ፍላጎቱ ሙሉ ለሙሉ ከዚህ ትምህርት ቤት ሊነሳ የሚችልበት የህግ ግራውንድም የለም። በሲቪል ሰርቪስም ህግም ቢሆን እኮ ይሄንን እዚህ ያለውን መምህር ሙሉ ለሙሉ አፍርሶ በትኖ ከውጭ ሌላ መምህራንን አወዳድሮ እንዲያመጣ የሚጋብዝ የትም አይነት የህግ ግራውንድ የለም።
አቶ ኤልያስ በመምህራኑ ብቃት ጥያቄ ያላቸው አይመስሉም። ይሁንና በትምህርት ቢሮው እየተከናወነ የሚገኘው ስራ አካሄዱን ይበልጥ ፍትሐዊ ያደርገዋል የሚል እምነት ያላቸው ይመስላሉ።
በመጀመሪያ ሊያዝ የሚገባው ነገር የካቲት 12 ወይ ደግሞ በድሮ አጠራሱ መነን ያሉ መምህራን ከሚገባ በላይ አቅም ያላቸው መምህራኖች እንዳሉ በቂ መረጃ አለ። ይህ በጣም ሊያዝ ይገባዋል። ግን ምንድነው ቀድሞ የነበረ መሰናዶ ትምህርት ቤት አሁን ወደ አዳሪ ትምህርት ቤት ሲቀየር የተለያዩ አሰራር ለውጦችን አድርገዋል። ስለዚህ እዛ የነበሩ መምህራኖች ተማሪዎች እዛ ትምህርት ቤት የሚቀጥሉት በውድድር ነው። እዛ ያሉ መምህራኖች ደግሞ እዛ ትምህርት ቤት የሚቀጥሉት በውድድር ነው። አንደኛ የሚፈልገው መምህራን ኦልሞስት አሁን ካለ መምህራን በ50% የሚቀንስ ነው። ስለዚህ ይሄን ለማስገባት ደግሞ የግድ እኩል እድል ተሰጥቶ በአዲስ አበባ ደረጃ ላሉ መምህራን ተወዳድሮ የሚገቡበት
ተቋም ነው የሚሆነው ማለት ነው። አቶ ኤልያስ እንደሚሉት አዳሪ ትምህርት ቤት ሆኖ በሚቋቋመው በዚህ ትምህርት ቤት አሁን በማገልገል ላይ የሚገኙት መምህራን መወዳደር ይችላሉ። እንዲያውም ከጥቂት ቀናት በፊት ይህም ለመምህራኑ ግልጽ እንደተደረገላቸው አስታውሰው ለውድድሩ መዝገብ እንደሚችሉ ገልጸዋል። አቶ ካሊብ እንደሚሉት በመጀመሪያ ይህ መሰረታዊ አሰራር ስህተት እንዲታረም መምህራኑ የጀመሩትን ጥረት እንደሚገፉበት አልሸሸጉም።
ሁለት ነገሮችን ነው እኛ የምናነሳው። አንደኛ አዳሪ ትምህርት ቤት ለመሆኑ ይሄ ትምህርት ቤት የሕገ መንግሥት ጥሰት አለው ብለን ጥያቄ አንስተናል። ይሄንን እንደገና ለአዲስ አበባ ትምህርት ቢሮ አቶ ኤልያስ የተባሉ ምክትል የቢሮ ኃላፊ ባነጋገርናቸው ጊዜ ይሄ ካቢኔ የወሰነው ውሳኔ ነው፣ በዚህ ጉዳይ ላይ ምንም የምንነጋገረው የምንደራደረው ጉዳይ አይደለም ብለውናል። በእኛ እምነት ካቢኔ ሕገ መንግሥትን ጥሶ ይደራደራል ወይም ደግሞ ደንብ ያወጣል ብለን አናምንም። አሁን እርስዎ እንደጠየቁኝ እያነሳሁ ያለሁት ይሄንን ጉዳይ የሚመለከተው አካል ሁሉ ሰከን ብሎ ጉዳዩን እንዲያየው እንፈልጋለን። ሁለተኛው እዚህ ያለው መምህር መብቱን ማስከበር አለበት። እኛ እስከየትኛውም ሕግና ስርዓት ያለበት አገር ነው ብለን እናምናለን። መብታችን የትምህርት ቢሮ ወደ ላይ ብቻ የሚያቆም ነው ብለን አናምንም። ስለዚህ ይሄን መብታችንን ለማስከበር የትኛውንም ሰላማዊ የሆነ በመንግስት አካላት ጥያቄዎቻችንን በስርዓት እናቀርባለን።
የዛሬው የካቲት 12 መሰናዶ ትምህርት ቤት የተቋቋመው እንደ ኢትዮጵያ ዘመን አቆጣጠር በ1924 ዓ.ም ነበረ። ትምህርት ቤቱ መጀመሪያ ሲቋቋምም የሴቶች ልጆች አዳሪ ትምህርት ቤት ሆኖ እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። በመጨረሻም የስፖርት ዘገባ አለን ከአስመራ። በምስራቅና መካከለኛው አፍሪካ የእግር ኳስ ማኅበራት ምክር ቤት ሴካፋ ከ15 ዓመት በታች ግጥሚያ ዛሬ ነሐሴ 17 በተደረገው የምድብ ሁለት ጨዋታ ዩጋንዳ ደቡብ ሱዳንን በፎርፌ አሸንፋለች። ሩዋንዳ ደግሞ ታንዛኒያን 2-9 አሸንፋለች። ሩዋንዳና ዩጋንዳ ወደ ግማሽ ፍጻሜ አልፈዋል። ብርሃነ በርሀ ተጨማሪ ያለው ከአስመራ።
ዛሬ ነሐሴ 23 የምድብ ሁለት ብሔራዊ ቡድኖች ባደረጉት ጨዋታ ሩዋንዳ ታንዛኒያን 2-0 ስታሸንፍ ኡጋንዳ ደቡብ ሱዳንን በፎርፋይት አሸንፋለች። ኡጋንዳና ደቡብ ሱዳን ባደረጉት ጨዋታ ኡጋንዳ ከረፍት በፊት 4 ከረፍት በኋላ 1 ግብ በማስቆጠር 5-0 እየመራች እያለ የደቡብ ሱዳን ብሔራዊ ቡድን ከረፍት በኋላ 15 ደቂቃ አካባቢ እንደተጫወቱ 5 ተጫዋቾቿ በየተራ ተጎድተው ከሜዳ በመውጣታቸው ደቡብ ሱዳን ተለዋጭ ተጫዋች የለኝም በማለቷ በሕጉ መሰረት ጨዋታው ተቋርጦ ኡጋንዳ በፎርፌ እንድታሸንፍ ተደርጓል። እስካሁን በተደረገው የምድብ ሁለት ግጥሚያ ኡጋንዳና ሩዋንዳ በእኩል 9 ነጥብ ወደ ግማሽ ፍጻሜ አልፈዋል። ማን አንደኛ ሆኖ ያልፋል የሚለውን ለመለየት እሁድ ነሐሴ 25 እርስ በርሳቸው በሚያደርጉት ጨዋታ ይለያል። ከምድብ 1 ኬንያ በ11 ነጥብ አንደኛ፣ ብሩንዲ በ7 ነጥብ ሁለተኛ ደረጃ በመያዝ ወደ ግማሽ ፍጻሜ አልፈዋል። በወጣው የጨዋታ መርሃ ግብር መሰረት ቅዳሜ ብሩንዲ ከሱዳን፣ ሶማሌ ከኤርትራ፣ እሁድ ኢትዮጵያ ከታንዛኒያ፣ ሩዋንዳ ከኡጋንዳ ይጫወታሉ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አመሰግናለሁ ብርሃነ በርሀ ለዘገባው። የተከበራችሁ አድማጮች፣ በመግቢያው ላይ ሩዋንዳ ታንዛኒያን 2-9 አሸነፈች የተባለው በታይፕ ስህተት ነው፣ ይቅርታ ጠይቃለሁኝ። 2-2 ነው ያሸነፈችው። አሁን የማጠቃለያ ዜና አዳነች ታሰማናለች።
ማልታ 356 ፍልሰተኞችን ያሳፈረ የረድኤት መርከብ በወደቧ እንዲያርፍ ፈቅዳለች። አብዛኞቹ ከሱዳን የተሰደዱ ሲሆኑ ከ100 በላይ ከዕድሜ በታች የሆኑ ልጆች እንደሚገኙባቸው ተገልጿል። ማልታ የኖርዌይ ባንዲራ የሚያውለበልብ ኦሽን ቫይኪንግ የተባለው መርከብ በወደቧ እንዲያርፍ የፈቀደችው 6 የአውሮፓ ሀገሮች ፍልሰተኞቹን ለመቀበል ከተስማሙ በኋላ ነው። መርከቡ ለማረፍ የሚፈቅድለት ሀገር ፍለጋ ለሁለት ሳምንታት ያህል ሜዲትራኒያን ባህር ላይ ቆይቷል። ስደተኞችን ለመቀበል የተስማሙት ሀገሮች ፈረንሳይ፣ ጀርመን፣ አየርላንድ፣ ሉክሰምበርግ፣ ፖርቱጋልና ሩሜኒያ ናቸው። ማልታ ላይ የሚቀር ፍልሰተኛ እንደማይኖር አንድ የፈረንሳይ የዜና አገልግሎት ገልጿል።
አመሰግናለሁ አዳነች። ለማጠቃለያ ዜናው በኢትዮጵያ ሜትሮሎጂ ኤጀንሲ ትንበያ ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22፣ ዝቅተኛው 14 ዲግሪ ሴልሺየስ ነው። የኢትዮጵያ ብሔራዊ ባንክ ባወጣው ምንዛሬ አንድ የዩናይትድ ስቴትስ ዶላር 29 ብር ከ70 ሳንቲም ነው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። እንደው ለእውቀት ያህል ጠቅላላ እውቀት ያህል ቻይና በቅርቡ በዓለም ግዙፏ እንግሊዝኛ አገር ተናጋሪ አገር ትሆናለች ይባላል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራም ዋና አዘጋጅ ተሳብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁን ያዳኝ ተሳየና
እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም፣
ደህና ደሩ።